ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ታህሳስ 22 2009 ዓመተ ምህረት ፕሮግራሙን ጀመረ። የማስተናግዳችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብራለች። እስከ ምሽቱ 4 ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍስሐዬ ነኝ። ኢራቅ ውስጥ በመዲናይቱ መሃል ከተማ በሚገኝ ገበያ ላይ በፈነዱ 2 ቦምቦች ቢያንስ 25 ሰዎች እንደተገደሉ የሀገሪቱ ባለሥልጣኖች ገልጸዋል። አልሲናቅ በተባለው መንደር በተፈጸመው ጥቃት ቢያንስ 50 ሰዎች እንደቆሰሉ፣ የሞቱት ሰዎች ብዛትም ሊጨምር እንደሚችል ባለሥልጣኖቹ ጠቁመዋል። አንደኛውን ቦምብ ያፈነዳው አጥፍቶ ጠፊ ሲሆን ሁለተኛው ፈንጂ ግን ተቀብሮ የነበረ ነው ሲሉ አንድ የአገር አስተዳደር ባለሥልጣን መናገራቸውን ሮይተርስ የዜና አገልግሎት ጠቅሷል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። የኢራቅ ወታደራዊ ኃይል ሞሱል ከተማን ከጽንፈኛ እስላማውያን ለማስመለስ ባለፈው ጥቅምት ወር ላይ ጥቃት ከጀመረበት ጊዜ አንስቶ መዲናይቱ ባግዳድ በተጠንቀቅ ሁኔታ ላይ ትገኛለች። አንድ ሶማሊያዊ የክብር ዘብ በፕሬዝዳንታዊው ግቢ ጠበንጃውን በስራ ባልደረባው ላይ በማዞር አንድ ከፍተኛ ባለሥልጣን ገድሏል ሲሉ እማኞችና ባለሥልጣኖች ተናግረዋል። በፕሬዝዳንታዊ ጽህፈት ቤት የኢንፎርሜሽን ዳይሬክተር ሻዱር ካጂ ግድያውን አረጋግጠዋል። የተገደሉት ባለሥልጣን አብዲ አብዱል ኮርጋብ እንደሚባሉ ታውቋል። በፕሬዝዳንታዊ ግቢ የሚገኘው የክብር ዘብ ኃይል ምክትል አዛዥ ነበሩ። የግድያው ምክንያት ምን እንደሆነ እስካሁን ባለው ጊዜ አልታወቀም። ስማቸው እንዲገለጽ ያልፈለጉ የጸጥታ ጉዳይ ባለሥልጣን በተናገሩት መሠረት ግድያው የተፈጸመው ቪላ ሶማሊያ በተባለው የሀገሪቱ ፕሬዝደንት መኖሪያ ግቢ ውስጥ ነው። ገዳዩ ተይዞ እየተመረመረ እንደሆነም ባለሥልጣኑ ገልጸዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሶሪያ ውስጥ በሩሲያና በቱርክ ሽምግልና የተደረገውን የተኩስ ማቆም ስምምነት ለመደገፍ ድምፅ ለመስጠት ተዘጋጅቷል። የውሳኔው ረቂቅ ከሽግግር መንግስት አንስቶ የሰላም እቅድ እንዲወጣ ይደግፋል። በመላ ሶሪያ ፈጣንና የማይሰናከል የሰብአዊ ረድኤት ተደራሽነት እንዲኖርም ጥሪ ያደርጋል። በመጪው ወር የሶሪያ መንግስትና ተቃዋሚዎቹ በካዛክስታን መዲና አስታና ላይ ተገናኝቶ ለመነጋገር የተያዘው ቀጠሮ በተባበሩት መንግስታት ድርጅት ለሚደረገው በሶሪያ የሚመራ የፖለቲካ ሂደት በጣም ጠቃሚ እንደሚሆን የውሳኔው ረቂቅ አስገንዝበዋል። የተኩስ ማቆሙ ስምምነት ከሰመረ ከአምስት ዓመታት በፊት የተጀመረው ውጊያን በማቆም ጥረት ትልቅ ስኬት ይሆናል። የፕሬዝደንት ባሽር አልአሳድን መንግስት ለመገልበጥ በተካሄደው ተቃውሞ በተጀመረው ውጊያ ከ250,000 በላይ የሚሆኑ ሰዎች አልቀዋል። ከ13 ሚሊዮን በላይ የሚሆኑ ሰዎች ደግሞ የአስቸኳይ ጊዜ ረድኤት ያስፈልጋቸዋል። የሶሪያ ውጊያ በአውሮፓም የስደተኞች ቀውስ መፍጠሩ አልቀረም። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ትልቅ ስኬት ያገኙበትን የጤና ጥበቃ ሕግን ሪፑብሊካውያን እንሽራለን ማለታቸውን መሰረት በማድረግ ሊቀጥል ስለሚችልበት መንገድ ለመነጋገር በመጪው ረቡዕ ከዲሞክራት የምክር ቤት አባላት ጋር ይገናኛሉ። የሕግ መምሪያውንና የሕግ መወሰኛ ምክር ቤቶችን የሚቆጣጠሩት ሪፑብሊካውያን አቅም የሌላቸውን የህብረተሰቡ ክፍሎችን ለመጥቀም የተደነገገውን የጤና ሕግ የሚተካ ነገር ሳይወጣ እንዳይሻር ሲሉ ፕሬዚደንት ኦባማና ዲሞክራት የምክር ቤት አባላት የመሻሩን ሂደት ሊያዘገይ የሚችል ስትራቴጂ ለማውጣት እየጣሩ ናቸው። ተመራጩ ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻ ወቅት የኦባማን የጤና ጥበቃ ሕግን እንደሚሰርዙ ሲናገሩ ቆይተዋል። ሪፑብሊካውያን የምክር ቤት አባላትም በያዝነው ዓመት የሚያወጡት የመጀመሪያው ሕግ በሚሊዮኖች ለሚቆጠሩ አሜሪካውያን የጤና ጥበቃ ዋስትና የሰጠውን የጤና ጥበቃ ሕግን ማፍረስ መጀመር እንደሆነ ሲያስታውቁ ቆይቷል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ደህና ቆዩን።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ታህሳስ 22 2009 ዓመተ ምህረት ምሽት ፕሮግራም ነው። የአውሮፓውያኑ ዓመት 2016 ለአፍሪካ ምጣኔ ሀብት እድገት በጣም አዳጋች እንደሚሆን ተተንብዮ ነበር። ዓመቱም ዛሬ ተጠናቀቀ። ግምቱ ግን ይዟል። በኢኮኖሚያቸው ጠንካሮች የሚባሉት ናይጄሪያና ደቡብ አፍሪካ ወደ ግሽበት ሊያሽቆለቁሉ፣ ትኩሳቱ የፈጃቸው ሌሎች አገሮች ደግሞ የዓለም ገበያ ዋጋን ለመቀነስ ተገደዋል። የምጣኔ ሀብት ጠበብት በ2017 ዓመተ ምህረት ነገ በምንጀምረው አንዳንዶቹ ሀገሮች ሊያገግሙ እንደሚችሉ፣ በርካታ ሌሎች ደግሞ ወደፊት ሊከሰት ከሚችል ቀውስ ለመዳን ኢኮኖሚያቸውን ማስፋት እንዳለባቸው ይመክራሉ። አኒታ ፓውል ከጆሃንስበርግ ያደረሰችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
የአህጉሪቱ የምጣኔ ሀብት እድገት በሦስት አበይት ምክንያቶች ነው ድክመት ያሳየው። በገበያ ዋጋ መውደቅ፣ ባልተጠበቀና አውዳሚ የአየር ጸባይ ማለትም በድርቅና ጎርፍ፣ እንዲሁም በቻይና አዝጋሚ የኢኮኖሚ እድገት ሳቢያ። ቻይና እንደሚታወቀው በአፍሪካ ዋናዋ መዋለ ንዋይ መዳቢና የንግድ ሸሪክ ናት። ናይጄሪያዊው የኢኮኖሚ ባለሙያ ኖንሶ ኦቢኪሊ የናይጄሪያንና ከሰሐራ በታች ያሉ የአፍሪካ ሀገሮችን ምጣኔ ሀብት ያጠናሉ።
ስለዚህም ዘንድሮ ሁለቱ ዋነኞች የሸቀጥ ላኪዎች በከባድ ችግር ውስጥ ማለፋቸውን እናያለን። ይልቅስ ሸቀጣሸቀጥ ወደ ውጭ የማይልኩቱ የአፍሪካ ሀገሮች በተሻለ ሁኔታ ላይ ቆይተዋል።
2016 ለአፍሪካውያኑ ግዙፎቹ ሸቀጣሸቀጥ ላኪዎች የነዳጅ ዘይት ዋጋ ከ2008 ዓ ም ወዲህ ባልታየ መልኩ ቀውስ ውስጥ በመግባቱ ከባድ ችግር ገጥሟቸዋል። በተፈጥሮ ሀብት እጅግ የታወቁት ናይጄሪያ፣ አንጎላና ሞዛምቢክ በዚሁ ሳቢያ ኢኮኖሚያቸው ነጥፏል። በናይጄሪያም ላለፉት 11 ዓመታት ያልታየ ከፍተኛ ግሽበት ደርሷል። በአፍሪካ ዘንድሮ ኢኮኖሚው ብቻ ሳይሆን ፖለቲካውም ከስሯል። በተለይ በደቡብ አፍሪካ ከፕሬዝደንቱ ጄኮብ ዙማ ቅሌት ጋር በተያያዘ ሀገሪቱ ውስጥ ውጥረት ሰፍኗል። በሕዝብ አስተያየት መለኪያ ዙማ የነበራቸው ድጋፍ በመውረዱም ኢኮኖሚው ቀንሷል። በጋናም የኢኮኖሚው ማሽቆልቆል ለፕሬዝደንቱ ጆን ድራማኒ ማሃማ በምርጫው መሸነፍ ምክንያት ሆኗል። በመዳብ ማዕድን ሀብታሟ በዛምቢያ የገበያ ዋጋው መቀነስ በዚያ የተካሄደውን ምርጫም መራር አድርጎታል። የታመመውን ኢኮኖሚ አድናለሁ በሚል መፈክር የተወዳደሩት የተቃዋሚው መሪ ባይሳካላቸውም ለፕሬዝደንትነት የተካሄደውን ውድድር አክብዶት ታይቷል። ሌሎች አስገራሚ ክስተቶችም ታይተዋል። በ2016 የአውሮፓውያኑ ዓመት ለምሳሌ በሞዛምቢክ ፓርላማው መንግሥት ለሕዝቡ ያላሳወቀው 1.4 ቢሊዮን ዶላር የዓለም ባንክ ዕዳ እንዳለባት ደርሶበታል። በዚያ ሳቢያ የሀገሪቱ የኢኮኖሚ እድገት በግማሽ ቀንሷል። የባዕዳን መዋለ ንዋይ ምደባም 17 በመቶ እንዲወርድ ማድረጉ ታውቋል። ይህ በእንዲህ እንዳለ እንደ ኢትዮጵያና ሩዋንዳ ያሉ የነዳጅ ዘይት ምርት ወደ ውጭ ለገበያ የማይልኩ በተፈጥሮ ሀብት ድሆች አድርገን የምንመለከታቸው ሀገሮች ከፍተኛውን የኢኮኖሚ እድገት ጠብቀው እናገኛቸዋለን። በኢትዮጵያ የዓለም ባንክ እንደሚለው ምንም እንኳ ለአስርት ዓመታት ታይቶ ያልታወቀ ድርቅ ቢመታትም በግብርናው ኢኮኖሚ 8% እድገት ታይቷል።
ተከታዩ ዝግጅት ወደ ተባበሩት መንግሥታት ድርጅት ወደ ኒውዮርክ ይወስደናል። የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው ላለፉት ሁለት ዘመናት ያገለገሉት ባንኪሙን ስራቸውን ዛሬ ፈጸሙ። ከነገ ጥር 23 2009 ዓመተ ምህረት ጀምሮ ጃንዋሪ 1 2017 ዓመተ ምህረት ማለት ነው። የድርጅቱ መሪ አንቶኒዮ ጉቴሬስ ናቸው። በመንግስታቱ ድርጅት ላይ የጀመርነው ትንታኔ ይቀጥላል። የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን ለትንታኔ ጋብዣለሁ። ውይይታችን ዛሬም ይቀጥላል። ስለ ድርጅቱና ስለ ጉቴሬስ እንነጋገራለን። ለመሆኑ ድርጅቱ አሉበት የሚባሉ ችግሮቹን ያውቃቸዋል? ትናንት ከፕሮፌሰር ብሩክ ጋር የቆምንበት ጥያቄ ነበር።
ዶክተር ብሩክ፣ የተባበሩት መንግስታት ድርጅት በሙስና የተዋጠ ድርጅት ነው። አሰራሩ ደካማና የተበላሸ ነው። የሚጠበቅበትን አስተዋጽኦ አያበረክትም። በመዋቅሩ ምክንያት ከጥቅሙ ወጪው የሚበላው ገንዘብ ይበልጣል፣ የሚበላው ጊዜና ጉልበት ይበልጣል፣ የሚያባክነው እውቀት ይበልጣል እየተባለም ነው የሚወቀሰውና ይህንንስ የተባበሩት መንግስታት ድርጅት ይገነዘባል ብለው ያስባሉ?
አዎ ይገነዘበዋል። ችግራቸውንም ያውቃሉ ነው የምለው። ዶክተሩም ችግሩን እያወቀ ራሱን አክምም ሆኖ ነው እንጂ ነገሩ ችግራቸው ማወቅ ያውቃሉ። እንግዲህ ምንድን ነው አመራርም ወሳኝ ነው። ይሄ ግዙፍ ድርጅት ብዙ ቻለንጆች አሉት። ብዙ ገንዘብ በቢሊዮን የሚቆጠር ገንዘብ ነው የሚያንቀሳቅሱ። ወጪያቸውን በተመለከተ አንተ እንደጠቆምከው አወሳሰን ላይ ግን ችግር አለ። ለምሳሌ እንደልበልህ የተወሰኑት መሪዎች አሁን ለምሳሌ አንቶኒ ጉተሬዝን አንስተሃል። ሁሉ መነሻችን የሆነው እሳቸው የሚታወቁበት አንዱ ምንድን ነው 10 ዓመት 2 ጊዜ ተመርጠዋል። የተባበሩት መንግስታት የስደተ ዩኤንኤችሲአር ስደተኞች ድርጅት ዋና ዳይሬክተር ሆነው ሲሰሩ በምንድን ነው የታወቁት? እሳቸው ማዕከላዊ ቢሮ ጂኒቫ ነው መቀመጫው፣ ጂኒቫ ስዊትዘርላንድ ያሉትን ስታፎች ዋና መስሪያ ቤት የሚሰሩት በመቶ የሚቆጠሩትን ሂዱ ስሩ፣ ስራው ያለው ጄኔቫ ሳይሆን በመላው ዓለም በየኮንቲነንቱ ነው ብለው ማባረር እንኳን ማለት አልፈልግም፣ ትክክል አይደለም፣
ማሰማራት ነው።
አዎ ገፍቶ ያሰማሩ ሰው ናቸው። አሁንም ትልቅ እንድምታና ተስፋ የተጣለውም እንደ አንቶኒ ጉተሬዝ የሆነ ጠንከር ያለ አመራር በተግባርም ያሳየ የፖርቱጋልን ኢኮኖሚ በእግሩ ያቆመ ፖርቱጋልም የአውሮፓ ህብረት አባል እንድትሆን ያደረጉ ጠቅላይ ሚኒስትር በነበረው ጊዜ ነው ፖርቱጋል አባል ሆነች። እንዲህ በተግባራቸው እንትን ማድናቆትን ያተረፉ እና ሃንስ ኦን ይባላል። ሸሚዛቸውን ጠቅልለው በደም ስራ ውስጥ የሚገቡ ሰው ስለሆነ እንደዚህ አይነት ሰው ሲመረጥ የተባበሩት መንግስታት ውጤት ያመጣል፣ ለውጡንም ይታያል። ለምሳሌ ባንኪሙን ጋር ሲያወዳድሩ ለመታማት ሳይሆን ለስለስ ያሉ ነው። እንግዲህ የእስያ ባህላቸው ካልቸራቸው አነጋገርም ይሆናል ከሞላ ጎደል ያን የሚያንጸባርቁት። ግን እሳቸው እንደ ኮንሲሊያተሪ እንደ አንተምተው
እንደ አስታራቂ
በጣም አዎ በጣም ዝቅ ባለ ቢሃይንድ ሲን የመስራት ሁኔታ ነው የሚታይባቸው
ከጀርባ ሆነ መስራት።
አዎ ቢሮክራሲና አሁን ያልከውን ግን ብዙ 10 ዓመት ሆናቸው ሁለቴ ለመውቀስ ሳይሆን ብዙ አልገፉበትም ነው የሚባለው። የዘመድ ስራ ያልከው ትክክል ነው። ብዙ ይወራል። መቼም ከውስጥ መስራት ሌላ ነገር ነው። ከውጭ ሆነን ከሚጻፉት ሪፖርቶች እና ከምንድን ነው እርግጥ በዩናይትድ ኔሽን ለተወሰነ ዓመታት የትውልድ ሀገሬን ወክዬ ሰርቻለሁ፣ ዩኔስኮ ፓሪስ። እዛም አንዱ አጀንዳ ነበረው ሁልጊዜ ኤግዜክቲቭ ቦርድ ሲቀርብ ውይይት ላይ ምንድን ነው ይህን ኮራፕሽን እና አንድ ሁለተኛ ደግሞ ከስራው ጋር የማይመጣጠን የሰው ኃይል ብዛት ብዙ መኖሩ፣ የኮንትራክት ስራ አሰጣጡ፣ የሳብ ኮንትራክት ስራ አሰጣጡ ዘመድ ጋርና ከከይል ከከኝ በሚል አሰራር ላይ የተመሰረተ መሆኑ በሚል ይወቀሳልና የተባበሩት መንግስታትም ከዚህ ችግር የሚለየው ምንም ነገር የለም። ግን ችግሩ እንዳለ ነው። ችግሩን በተወሰነ ጊዜ የሚያቃልሉ ሰዎች ይመጡበት ጊዜ አለ፣ እንደገና የሚያገረሽበት ጊዜ አለ፣ እንደገና ደግሞ ጠንካራ ሰው ሲመጣ የሚስተካከልበት ጊዜ አለ። ግን አንድ ነገር ግን የማይታበል ምንድን ነው ስራው ብዙ ነው፣ ስራው ግሎባል ነው። ለዛ ስራ ተመጣጣኝ ሰው ግን መመደብ አለበት። ያ ተመጣጣኝ ሰው ደግሞ በሺ የሚቆጠር እንጂ በጥቂት መቶዎች ሰዎች የሚሸፈን አይደለም። እና ይሄ ግዙፍ ድርጅት በግዙፍነቱ ይቀጥላል። ምናልባት ይሄ ስቡን ፋቱን ይሄ ሪደንደንት የሆኑ
ተደራራቢ የሆኑ
የሚሰሩት አካላትን ስባቸውን ወይም ቁጥራቸውን ለመቀለስ ሙከራ ይደረግ ይሆናል አሁን በሚቀጥሉት አመታት። ነገር ግን ስራው ግን ግሎባላይዜሽን ፕሮሰሱ አለማዊነቱ እየጨመረ ሂደቱ በጨመረ ቁጥር ስራውም እየበረታ ነው የሚሄደው፣ የስራውም አይነት እየጨመረ ነው የሚሄደው። ከአየር ሁኔታ እስከ ሰላም ማስከበር፣ ከምግብ ሁኔታ እስከ ኢኮኖሚክ ሁኔታ፣ ሶሻል ሁኔታ፣ ትምህርት፣ ባህል፣ ሁሉን አቀፍ አለም አቀፋዊ ስራ ስለሆነ የሰው ሀይል እንኳን በጣም ድራስቲካሊ የሚቀንስ አይመስለኝም። አስፈላጊነቱም እንደተጠበቀ ይሆናል። የሚል አስተያየት ነው መስጠት መፈልግ።
ያው ዋናው በተሳካ ሁኔታና ትርጉም ባለው ሁኔታ ውጤት ማስመዝገብ መቻሉ ነው። ድርጅቱ ለምን ሰው በዛ አነሰ፣ ለምን ገንዘብ በዛ አነሰ ሳይሆን የሚጠበቀው ውጤት ይገኛል ወይ ነው ከተባበሩት መንግስታት ድርጅት። እስቲ አንድ ነጥብ ደግሞ ላንሳና እስካሁን ድረስ ከዘለቁት የድርጅቱ መሪዎች እርስዎ ማንን ይበልጥ ያደንቃሉ እና ለምን?
ቁልፍ ጥያቄ ነው። አሁን አንቶኒዮ ዘጠነኛው ዋና ጸሐፊ ነው የሚሆኑት። ባንኪሙን ስምንተኛው ናቸው። ከስምንቱ ሰዎች በጣም የሚደነቁት ዳግ ሀመርሾልድ ናቸው። የስዊድን ዜጋ የነበሩት በነገራችን ላይ ሁለተኛ የተባበሩት መንግስታት ዋና ጸሐፊ የነበሩት ዳግ ሀመርሾልድ ናቸው። እሳቸው ማማሟታቸው በኮንጎ ሰላም ፒስኪፒንግ ሚሽን ላይ አፍሪካ ጉዳይ ወዲና ወዲ ሲሯሯጡ አመራር ሲሰጡ በአውሮፕላን አደጋ በደረሰው ግጭት ነው ህይወታቸው አንታይምሊ ተርማቸውንም ሳይጨርሱ ነው ያረፉት። በአደጋ ነው የሞቱት ዳግ ሀመርሾልድ። ዳግ ሀመርሾልድን በአንደኛ እንትን አደንቃለሁ። የመጀመሪያው የኖርዌይ ሰው ናቸው፣ ትሪግቭ ሊ የሚባሉ እሳቸውም የሚደነቁ ናቸው። ሌላው ብዙ ጊዜ እንደተደበቀ ወርቅ የሚቆጠሩ የበርማ ተወላጅ አሁን ማይንማር ነው የሚባለው ኡታንት ናቸው። ኡታንት ሶስተኛው ዋና ጸሐፊ ነበሩ። ሁለት ተርም ከዛም በላይ አገልግለዋል። ዳግ ሀመርሾልድ ሲሞቱ የእሳቸውን ተርም ጨርሰው እንደገና ደግሞ ሁለቴ ተመርጠው አገልግለዋል። እሳቸው ፌመስ ናቸው፣ የሚደነቁ ናቸው። ያቪየር ፔሬዝ ደ ኩዌያ የመጀመሪያው ከላቲን አሜሪካ የመጡ ዋና ጸሐፊ ነበሩ። እሳቸውም ከላቲን አሜሪካ መጀመሪያ ሰው ናቸው፣ የሚደነቁ ናቸው። ኩርት ቫልደሃይምም አሉ። ከኦስትሪያ የኦስትሪያው ተወላጅ ናቸው። ሌላው እንግዲህ ወደ አፍሪካ ስንመጣ ሁለት ሰው አለን። አንዱ ቡትሮስ ጋሊ ናቸው፣ ቅርብ ጊዜ ሞቱት። እሳቸው አንድ ተርም ብቻ ነው ያገለገሉት። የሰሜን አፍሪካና መካከለኛው ምስራቅን ወክለው ነው። ከዛ ኮፊ አናን ናቸው። እሳቸው ሁለት ተርም አገልግለዋል። የጋና ዜጋ ናቸው። ከዛ ባንኪሙን የቀጠሉት እና በአድናቆት ደረጃ ምንድን ነው ዳግ ሀመርሾልድን በአንደኛ ደረጃ አስቀምጣቸዋል።
የተባበሩት መንግስታት ድርጅት ዋና ጸሐፊ ምንድን ነው ትርጉሙ? ምንድን ነው ፋይዳው? ምንድን ነው ዓለም የሚያገኘው ከተባበሩት መንግስታት ድርጅት ዋና ጸሐፊ ማንነት? ጠነከረ ላላ
ይሄ በጣም ሰፊ ጥያቄና መሰረታዊ ጥያቄ ነው። የተባበሩት መንግስታት ዋና ጸሐፊ ስራው በምን እንደው በምሳሌ ባቀርብ እንደው ትንሽ ገላጭ ይሆናል ብዬ ስለምገምት ነው። ትልቅ ኦርኬስትራ አለ። 193 አባላት ያሉት ትልቅ የሙዚቃ ኦርኬስትራ አለ። 193 ማለት እንግዲህ የተባበሩት መንግስታት 193 አባል ሀገራት ነው ያሉት እና ይህንን 193 አባላት ያለውን ሙዚቃ የተለያየ ሙዚቃ መሳሪያዎች ከትልቁ እስከ ትንሹ የሚጫወቱትን አባላት የሚያስተባብር የሚመራ የኦርኬስትራው መሪ አድርጌ ነው እንደው ቢገልጽልኝ ማቅረብ የምፈልገው ያን ሁሉ ቀናዊ ዴይ ቱ ዴይ ይባላል ከቀን ቀን የሚሰራውን ስራ እንደገና ከእያንዳንዱ ሀገር ጋር ያለውን ኮንታክት ግንኙነት እንደገና ደግሞ የተባበሩት መንግስታት ብዙ ስፔሻላይዝድ ኤጀንሲዎች አሉት። እንደገና ዋና ጽህፈት ቤት ውስጥ ኒውዮርክ ሲቲ፣ እዛም ያሉትን በሺ የሚቆጠሩ ሰራተኞች በየዲፓርትመንቱ በየስራ ክፍሉ የተመደቡትን የሚያስተባብሩ የኦርኬስትራው መሪ ናቸው በሚል ባጭሩ ላቅርበው እፈልጋለሁ።
ፕሮፌሰር ብሩክን አመሰግናለሁ። ንግግራችን በሌላ ዝግጅት ይቀጥላል። ወደ ተከታዩ ርዕሰ ጉዳይ ልምጣ። ዛሬ የተጠናቀቀው የአውሮፓውያኑ ዓመት ለዓለማችን ብዙ የሐዘን ወሬዎች የተወሩበትም ነበር። ከዩናይትድ ስቴትስ ጋር ለረጅም ጊዜ ተፋጠው ከቆዩ መሪ አንስቶ በዕድሜ የገፉ ህዋ ላይ በመቆየት እስከሚታወቁ ጠፈርተኛ፣ እንዲሁም በስፖርቱ ዓለም ገናና የነበሩ ሰዎችን አጣለች። የቪኦኤው አራሽ አራባሳድጅ ባጠናቀረው ዘገባ በ2016 ዓመተ ምህረት የተለዩትን የእነዚህንና የሌሎችን በርካታ ሰዎች ሕይወት መለስ ብሎ ይቃኛል። ዓለም እንዴት እንደሚያስታውሳቸውም ይተርካል። ሰሎሞን ክፍሌ ይዞታል።
በፖፕ የሙዚቃ ስልት ስመጥሩ ዴቪድ ቦዊ በካንሰር ህመም ሲሰቃይ ቆይቶ ባለፈው ዓመት ጥር ወር ላይ ያረፈው በ69 ዓመቱ ነው። ለዓለም ባበረከተው ሙዚቃው ምንጊዜም ሲታወስ ይቆያል። ካናዳዊው ጠፈርተኛ ክሪስ ሆድፊልድ ቦዊ ስፔስ ኦዲቲ በሚል ያቀረበውን ዜማ በመጫወት ያስታውሰዋል። መንኮራኩሯ ከዓለም አቀፉ የጠፈር ምርምር ጣቢያ ወደ ምድር የመልስ ጉዞ ስትጀምር ነበር ቦዊ ያን ዜማ ያቀነባበረው። በ1969 በዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ አንቶኒን ስካሊያም ያረፉት በ2016 የካቲት ወር ላይ ነበር። ስካሊያ እንደ አውሮፓውያን ዘመን አቆጣጠር በ1986 ዓመተ ምህረት ላይ ነበር በያኔው ፕሬዝደንት ሮናልድ ሬጋን የተሾሙት። ሕገ መንግሥቱ በተቀረጸበት ጊዜ አተረጓጎሙ መጽናት እንዳለበት አጥብቀው ይከራከሩ የነበሩ ዳኛ ናቸው። በዚያኑ የካቲት ወር ቡትሮስ ጋሊ ተከተሉ። ግብፃዊው ቡትሮስ ጋሊ ስድስተኛው የተባበሩት መንግሥታት ድርጅት ዋና ጸሐፊና የመጀመሪያው አፍሪካዊና አረብ የሆኑ የዓለሙ ድርጅት ከፍተኛ ባለሥልጣን ነበሩ። በቀጣዩ መጋቢት ወር 2016 በአውሮፓውያኑ አቆጣጠር የቀድሞው የዩናይትድ ስቴትስ ፕሬዚደንት ሮናልድ ሬጋን ባለቤት ናንሲ ሬጋን በ94 ዓመታቸው አረፉ። ናንሲ ሬጋን እንደ ባለቤታቸው ሁሉ ሮናልድ ሬጋን የፊልም ተዋናይ የነበሩ ሲሆን እምቢኝ ለአደንዛዥ እጽ የሚል የጸረ ሱረት ዘመቻ በመምራት ይታወቃሉ። በሚያዝያ በዓለማችን ስሙ በከፍተኛ ደረጃ የገዘፈው የፖፕ ሙዚቃ አቀንቃኝ ፕሪንስ በ57 ዓመት ዕድሜው ያረፈው ከመጠን በላይ ወስዷል በተባለው ድራግ ወይም ሱስ አስመጭ እጽ ምክንያት ነው። ብዙዎች በምድራችን ተወዳዳሪ የሌለው ሙዚቀኛ ሲሉ የጠሩትን ፕሪንስ ያስታወሱት ሥራዎቹን መለስ ብለው በማስታወስ ነው። በሰኔ ወር በመተንፈስ ችግርና በፓርኪንሰንስ ሕመም ለብዙ ዓመታት ሲሰቃይ የቆየው በዓለም ዝነኛው ቡጢኛ ሙሐመድ አሊ ተከተለ። አሊ የሲቪል መብቶች ታጋይ የነበረ ሲሆን ስሙን ከካሽየስ ክሌይ ወደ ሙሐመድ አሊ የቀየረው የእስልምናን እምነት ከተቀበለ በኋላ ነው። ሙሐመድ አሊ በቪየትናሙ ጦርነት አልሳተፍም በማለቱ የዩናይትድ ስቴትስ መንግሥት በእስር ቀጥቶታል። 2016 ከመገባደዱ በፊት ባለው የአውሮፓውያኑ የመጨረሻ ወር ዲሴምበር ማለት በያዝነው ታህሳስ ደግሞ ሌላ በዓለማችን በከፍተኛ ደረጃ የታወቀ አትሌት አጥተናል። ኢትዮጵያዊው የኦሎምፒክ ጀግና ምሩጽ ይፍጠር የሞተውም ከመተንፈስ ችግር ጋር በተያያዘ ህመም በ72 ዓመቱ መሆኑ ታውቋል። በብዙዎች እምነት በመካከለኛ ርቀት ሩጫ ውድድሮች ምሩጽ ይፍጠርን የሚወዳደር አትሌት አልታየም። በሞስኩ ኦሊምፒክ በ5ና 10 ሺህ በሁለቱም ርቀቶች በአንደኝነት አጠናቆ ሁለት የወርቅ ሜዳሊያዎችን ያገኘና ማርሽ ቀያሪው የሚል መጠሪያ የተሰጠው አትሌት እንደነበር ይታወሳል። የጀርመን ናዚዎች በአይሁዶች ላይ ከፈጸሙት ፍጅት ሆሎኮስት በመባልም ይታወቃል። ከዚያ እልቂት የተረፉትና የኖቤል ተሸላሚው ሎሬት ኤሊ ዊዝል በ87 ዓመት ዕድሜያቸው ያረፉት ደግሞ ባለፈው ነሐሴ ነበር። ፕሮፌሰር ኤሊ ዊዝል ከ60 በላይ መጻሕፍት የደረሱና እዚህ በዋሽንግተን ዲሲ የታነጸውን የሆሎኮስት ሰለባዎች መታሰቢያ ቤተ መዘክር በማቋቋም መሪ ሚና የተጫወቱ ናቸው። የቀድሞው የእስራኤል ፕሬዚደንት ሺሞን ፔሬዝ በዚያኑ ነሐሴ ወር በልብ መታወክ ችግር አረፉ። ፔሬዝ ይስሐቅ ራቢንና የፍልስጤሙ መሪ ያስር አረፋት እንደ አውሮፓውያን ዘመን አቆጣጠር በ1994 በኦስሎ ለተደረሰው የአረብ እስራኤል የሰላም ስምምነት ላበረከቱት አስተዋጽኦ በጋራ የኖቤል ሽልማት ማግኘታቸው ይታወሳል። ኮሚኒስቱ የኪዩባ መሪ ፊዴል ካስትሮም ባለፈው ጥቅምት መጨረሻ አረፉ። በሚያጨሷቸው ምርጥ ሲጋሮችና በወታደራዊ ልብሶቻቸው የሚለዩት ካስትሮ ላመኑበት ዓላማቸው በጽናት በመቆም ይወደሳሉ። በሰብአዊ መብቶች አያያዛቸውና የሀገሪቱን ኢኮኖሚ ማንሳት አልቻሉም በመባል ደግሞ ይተቻሉ። ምድራችንን በመዞር የመጀመሪያው አሜሪካዊ ጠፈርተኛ ጆን ግሌን በ95 ዓመታቸው ያረፉት ደግሞ በያዝነው ታህሳስ ወር ነው። ለ20 ዓመታት ያህል በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ያገለገሉ ሴናተር ጆን ግሌን ኦሃዮን ክፍለ ግዛት ይወክላሉ። በ77 ዓመት ዕድሜያቸው ወደ ጠፈር በመምጠቅ የመጀመሪያው ሰው ተብለዋል። ባለፈው እሁድ የአውሮፓውያኑ የገና በዓል በተከበረበት ዕለት በ1980ዎቹ ሙዚቃዎች ተወዳጁ ጆርጅ ማይክል በ53 ዓመቱ አርፏል። ዋም በመባል የሚታወቀውን ተወዳጅ ስልት በጋራ በመጫወት ዝናን አትርፏል። ማይክል ለዝና ሳይሆን በምስጢር በካንሰር ሕመም ለሚሰቃዩና ከኤች አይ ቪ ኤድስ ቫይረስ ጋር ለሚኖሩ ሕፃናት በብዙ ሚሊዮኖች ዶላር ይረዳ እንደነበር ታውቋል። በጥቂቱ ያነሳናቸውን እነዚህንና ሌሎች በዓለም ዙሪያ ያጣናቸውን ሁሉ ነፍስ ይማር። አትሌት ምሩጽ ፍጠርን በተመለከተ የራዲዮ መጽሔት ከነገ በስቲያ እሁድ ዝግጅቱ በስፋት ይመለስበታል። እንድታደምጡ ከወዲሁን ጋብዛለን።
ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር @voaamharic ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎሄርትዝ በ19 እና በ49 ሜትር ባንድ አጭር ሞገድ እና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ከምሽቱ 1 ሰዓት እስከ ምሽቱ 1 ሰዓት ተኩል በ1431 ኪሎሄርትዝ መካከለኛ ሞገድ ላይም ታገኙናላችሁ። የሙዚቃ ቃና ተከታዩ ዝግጅት ነው። ጽዮን ግርማ ትረከባለች።
እንደምናመሻችሁ እንደምሰነበታችሁ የሙዚቃ ቃና አድማጮች፣ ነገ የአውሮፓውያን አዲስ ዓመት ነው። ጃንዋሪ 1 ጥር 1 በኢትዮጵያ አቆጣጠር ደግሞ ታህሳስ 23 የበዓል ሰሞን ነው። የገና መዳረሻ አዲስ ዓመት ሁሌም አዲስ ነው። አዲስ ነገር የሚታቀድበት ነገ የሚከበረው አዲስ ዓመትን የምታከብሩ የሙዚቃ ቃና አድማጮች ሁሉ እንኳን ለ2017 በሰላም አደረሳችሁ። የማታከብሩ ደግሞ ለዛሬ ከሚያከብሩት ጋር ሆናችሁ በሙዚቃ ቃና ምርጫዎች አብራችሁን ዘና በሉ። የሙዚቃ ቃና ዘወትር ቅዳሜ በዚህ ሰዓት ከአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ተቀናብሮ ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉዝ፣ የሬጌ፣ የሂፕ ሆፕ እና ሌሎችም የዜማ ስልቶችን የያዙ ሙዚቃዎች ተከሽኖ ወደ እናንተ ወደ አድማጮች ጆሮ የሚደርስበት ፕሮግራም ነው። የዛሬ ታህሳስ 22 2009 ዓ.ም ለሙዚቃ ቃና መሰናዶ ዘፈኖችን መራርጬ ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን ቆዩ። እንኳን ለ2017 በሰላም አደረሳችሁ። አመቱ የሰላምና የጤና ይሁንላችሁ። Because
ፓረል ዊሊያምስን ሃፒን ነበር ያደመጣችሁት። የማዶና ሆሊዴ ይቀጥላል። ከማዶና በኋላ ደግሞ ሪኪ ማርቲን ላቪዳ ሎካ እያለ ይመጣል። እንኳን አደረሳችሁ። ዶና ሆሊዴይ እና የሪኪ ማርቲን ላቪዳ ሎካን ነበር ያደመጣችሁት። ኮል ደ ጋንግ ሴሌብሬሽን ይሉናል።
በዓል በዓል የሚሸቱ ዘፈኖችን እያደመጥን ነው የምንገኘው። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሙዚቃ ቃና ዝግጅት ክፍል ቺክ ጉድ ታይምስ ቆየት ያለ ዜማ ነው። አሜሪካውያን የአርኤንድቢ ባንዶች በሶስተኛ አልበማቸው ላይ በ1979 ዓመተ ምህረት ያወጡት ዜማ ነው ጉድ ታይምስ።
Thank you. Fireworks የማሪያ ኬሪ ዘፈን ነው አዲስ አመትን የተመለከተ ቀጣው ምርጫዬ ነው። የማሪያ ኬሪን ፋየር ወርክስ ነበር የሰማነው። ካቲ ፔሪም ፋየር ወርክ ትላናለች። Do you ever feel like a plastic bag drifting through the wind wanting to start again? Do you ever feel this so paper thin like a house of cards one blow from caving in? Do you ever feel already buried deep? A chance for you, 'cause there's a spark in you. You just gotta ignite the light and let it shine just on the night like a 4th of July. 'Cause baby, you're a firework. Come on, show 'em what you're worth. Make 'em go. Shoot across the sky, hey, hey. Baby, you're a fire.
replace. If you only knew what the future holds. After a hurricane comes a rainbow. Your heart will glow, and when it's time you know, you just gotta ignite the light and let it shine. Just own the night like the 4th of July. Cause baby, you're a firework. Come on, show them why you're worth. Make them go up.
የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች የሙዚቃ ቃና የእናንተ ፕሮግራም ነው። horn at voa amharic ላይ አስተያየቶቻችሁን አድርሱን። የፌስቡክ ገጻችን @voaamharicን ጎብኙት። ስትከታተሉት ያመሻችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሙዚቃ ቃና ዝግጅት ክፍል ሲተላለፍላችሁ የነበረውን የ2017 አዲስ ዓመት ዋዜማ የሙዚቃ ቃና ዝግጅት ነው። ሞቅ ያሉ የበዓል በዓል የሚሸቱ ዜማዎችን ነበር ያስደመጥናችሁ። ለሰናበታችሁ የተመደበልኝ ሰዓት አብቅቷል። ጽዮን ግርማ ነበርኩ አብሬያችሁ ያመሸሁት። ሲሊንዲዮን another year has gone ስትል ባዜመችው ዜማ ለሰናበታችሁ። ሲሊንዲዮን አብራችሁ ትቆያለች። በኔ በኩል ደህና ደሩ። መልካም በዓል።
Of December, just as many 4th of July's, and we're still holding it together. It only comes down to you and I. I know that you can still remember things we said right from the start. Be special. I'm keeping those words deep down in my heart. Another year has gone by. Much for occasions, but you never let a birthday go by without announcing how much you love me. But the truth is always there, right there in your eyes. And we're still holding hands when we walk in, acting like we've only just met. But how
አሁን ደግሞ የዜና ማጠቃለያ ይነበባል። አንድ ሶማሊያዊ የክብር ዘብ በፕሬዝዳንታው ግቢ ጠመንጃውን በስራ ባልደረባው ላይ በማዞር አንድ ከፍተኛ ባለስልጣን ገድሏል፣ አንድ ሌላ ሰው ደግሞ አቅስሏል ሲሉ እማኞችና ባለስልጣኖች ተናግረዋል። በፕሬዝዳንታው ጽፈት ቤት የኢንፎርሜሽን ዳይሬክተር ሻዱር ሻጊ ስለ ግድያው አረጋግጠዋል። መጀመሪያ ላይ ተይዟል ተብሎ የነበረው ተጠርጣሪ አምልጦ እየተፈለገ መሆኑ ተገልጿል። ቻይና አይቮሪን ወይም የዝሆን ጥርስን አጥርታ ለምርትነት ማቅረቡን ተግባር እንዲሁም ንግዱን በመጪው ዓመት ማብቂያ ላይ እንደምታቆም ገልጻለች። ለአካባቢ ጥራት ጥበቃ የሚማጎቱት ወገኖች እቅዱ ሕገ ወጥ አይቮሪ ንግድን ለማቆም በሚደረገው ጥረት ትልቅ ለውጥ ያመጣል በማለት አሞግሰውታል። በአይቮሪ ገበያ ምክንያት የአፍሪቃ የዱር ዝሆኖች ቁጥር እየተመናመነ ሄዷል። ቻይና ከዓለም ትልቁ የአይቮሪ ገበያ ያላት ሀገር ስትሆን እስከ መጪው ዓመት ማብቂያ ባለው ጊዜ ውስጥ የዝሆን ጥርስ ንግዱን የምታቆም መሆኗን ያስታወቀችው ትላንት አርብ ነው።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እሰናበታችኋለሁ። የፕሮግራሙ መሪ ብርሃን ኃይሉ ነች። ሶሎሞን አባተ ነኝ። ሰላም፣ በደህና እደሩ።
This program has come to you from the Voice of America, Washington.